ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የአርብ መጋቢት 27 2011 ዓ.ም ስርጭታችን ጀመረ።
ጤና ይስጥልኝ ክቡራትና ክቡራን፣ እንደምናመሻችሁ። የምሽቱ አስተናጋጆቻችሁ ሰሎሞን አባትና
አዳነች ፍስሐዬ ነን።
በአሁኑ ወቅት ዋነኛው የኢትዮጵያ የደህንነት ስጋት የብሔር ፖለቲካ ነው ሲል የኢትዮጵያ መንግሥት አስታወቀ።
ከዚህ በፊት ታይቶ በማይታወቅ ሁኔታ የግለሰብ ግጭቶች ራሱ በጣም ባጠረ ሁኔታ ሰፊ የብሔር ሽፋንና መሰረት ሲይዙ ይስተዋላሉ። ሶስቱ አካባቢ የሃይማኖት አባቶችም የሀገር ሽማግሌዎችም ፖለቲከኞችም የመንግስት አካላትም የጸጥታ ኃይልም እሱ አካባቢ ተረባርቦ መስራት አለበት።
የጠቅላይ ሚኒስትሩ የብሔራዊ ደህንነት አማካሪ ሚኒስትር ተመስገን ጥሩነህ ናቸው። ዘገባውን በአብይ ርዕስ ይዘናል።
የምሽቱ ስርጭታችን በፌስቡክ ላይቭ በቀጥታ እየተላለፈ ይገኛል። አት ቪኦኤ አምሃሪክ ብላችሁ ተከተሉን፣ አዳምጡ። በነገራችን ላይ የናይል ሳት ስርጭታችን ቪኦኤ 24 ላይ እንደገና አገልግሎት መስጠቱን ቀጥሏል፣ ችግሩ ተወግዶ። ስለዚህ በናይል ሳትም ላይ ታገኙናላችሁ። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ።
ቦይንግ ባለፈው ወር በኢትዮጵያ አይሮፕላን ላይ ስለደረሰው አደጋ ሲናገር የበረራ ሚዛን ማስተካከያ ስርዓት ላይ የተሳሳተ ምልክት የሚሰጥ መሳሪያ መኖሩ በጀት አይሮፕላኑ መከስከስ ላይ ሚና ነበረው ሲል ትላንት ሐሙስ አምኖ ተቀብሏል። የኢትዮጵያ መርማሪዎች የ157 ሰዎች ሕይወት ስላጠፋው አደጋ ትላንት የመጀመሪያውን ምርመራ ውጤት ማቅረባቸው የሚታወቅ ነው። አይሮፕላኑ ከተነሳ ከጥቂት ጊዜያት በኋላ የበረራ ሚዛን ማስተካከያው መሳሪያ የአይሮፕላኑን አፍንጫ ቁልቁል እየደፋ ሲያስቸግር አብራሪዎቹ የበረራውን ሂደት ለማስተካከል ይታገሉ እንደነበር መርማሪዎቹ ጠቁመዋል። ቦይንግ 737 ማክስ 8 አይሮፕላን አብራሪዎቹ ኩባንያው ያቀረበውን የበረራ መመሪያ ሁሉ በተደጋጋሚ የፈጸሙ ቢሆንም አይሮፕላኑን ሊቆጣጠሩት እንዳልቻሉ የኢትዮጵያ የትራንስፖርት ሚኒስትር ገልጸዋል። የተሳሳተ ምልክት የሚሰጠው መሳሪያ ከኢንዶኔዥያው የአይሮፕላን አደጋ ጋር ከሞላ ጎደል እንደሚመሳሰል ተገልጿል። የኢንዶኔዥያው 737 ማክስ 8 ጄት አይሮፕላን ባለፈው ጥቅምት ወር በተመሳሳይ መልክ ተከስክሶ 189 ሰዎች ማለቃቸው የሚታወስ ነው።
ከአዲስ አበባ ወደ ጅቡቲ ይጓዝ የነበረው የጭነት ባቡር የተገለበጠው ሀዲዱን ስቶ መሆኑን የሸዋ ፖሊስ አስታውቋል። ሙክታር ጀማል ዝርዝሩን ይዟል።
ጭነት ጭኖ ከአዲስ አበባ ወደ ጅቡቲ ሲጓዝ የነበረ የኢትዮጵያ ምድር ባቡር ንብረት የሆነው ባቡር በምስራቅ ሸዋ ዞን ፈንታሌ ወረዳ ይላላ ቀበሌ ማህበር ውስጥ ተገልብጦ አደጋ እንደደረሰበት የምስራቅ ሸዋ ፖሊስ መምሪያ ገለጸ። የዞኑ ወንጀል መከላከል ክፍል ኃላፊ ኢንስፔክተር ጌታነህ አባተ ለአሜሪካን ድምፅ እንደተናገሩት አደጋው የደረሰው ሮብ ምሽት ለሐሙስ አጥቢያ ከምሽቱ 9 ሰዓት መሆኑንም ገልጸዋል። በአደጋው የደረሰውንም የጉዳት መጠን ኢንስፔክተር ጌታነህ ለአሜሪካን ድምፅ ተናግረዋል።
ወድቀዋል። ያው በመሰባበር በንብረት ላይ ከጥቅም ውጪ ሁሉም ከጥቅም ውጪ ሆኗል ባይባልም አንዳንድ መሰባበርና መገነጣጠል እንትን ታይቶባቸዋል። ሌሎች መጀመሪያ ፍርጎች ሶስቱ ደግሞ መስመራቸውን ስተው ወደ ቀኝ የወደቁ መሆኑን ያየት፣ እንዲሁም በባቡር ሀዲዱ ላይ የመገንጠልና የመሰባበር እንትን ታይቷል። በሰው ላይ የደረሰ ጉዳት የለም፣ ግን አሉ የፌዴራል ፖሊስ አባላት አጅበውም ሄዶ ወይም ደግሞ ጥበቃ አድርገውም ሄዶ ጥቂት ልጆ አባሎች ላይ የመጫጫርና አልፎ አልፎ ምልክት ታይቷል። ግን ጉዳቱ ይህን ያህል ብሎ የሚጠቀስ አይደለም።
የደረሰው አደጋ የህዝብ ባቡር ላይ ቢሆን ከፍተኛ ውድመት ያስከትል ነበር ያሉት ኢንስፔክተር ጌታነህ አባተ የዚህኛው ጉዳት በንብረት ላይ ብቻ መቆሙንም የገለጹት ባቡሩ 17 ፉርጎዎችን አስከትሎ ሲጓዝ እንደነበረ ኢንስፔክተር ጌታነህ ገልጸው አደጋ ደርሶባቸው ከወደሙት 3 ፉርጎዎች በተጨማሪ 7 ፉርጎዎች ከሀዲዱ ወጥተው ሳይወድቁ እንደዛው ቆመው የቀሩ ሲሆን 4 ፉርጎዎች ደግሞ በሀዲዱ መስመር ውስጥ መቅረታቸውንም ኢንስፔክተር ጌታነህ ተናግረዋል። የአደጋው ምክንያት ሊሆን ይችላል የሚለውንም ገልጸዋል።
ሌሊቱን በጣለ ዝናብ ከፍተኛ ዝናብ ጥሎ በአካባቢ ዝናብ ጥሎ ስለነበረ ከዛ ጋር ተያይዞ በጎርፍ ወደ መስመር የወጣ ደለል ባቡሩን ይዞት ወይም ደግሞ አዳልቶት መስመሩን እንዲስት ያደረገው መሆኑን ልናውቅ ይቻል ነው።
ለአሜሪካን ድምፅ ሙክታር ጀማል ነኝ ከአዳማ።
በአማራ ክልል በኦሮሚያ ብሔረሰብ አስተዳደር ዞን ደዌ ሀረዋ ወረዳ ሰሞኑን ተከስቶ የነበረው አለመረጋጋት ወደ ቀድሞ ሰላሙ መመለሱን የክልሉ የመንግስት ኮሚኒኬሽንስ ጉዳይ ጽህፈት ቤት ገለጸ። አስቴር ምስጋናው ዝርዝሩን ልካለች።
የክልሉ የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ኃላፊ አቶ አሰማሃኛ ስረስ ከአሜሪካ ድምጽ ጋር በነበራቸው ቆይታ እንደተናገሩት ከሰሞኑ በኦሮሞ ብሔረሰብ አስተዳደር ዞን ዳዌ ሀረዋ በተባለ ወረዳ ከመጋቢት 24 ቀን ጀምሮ ተከስቶ በነበረው አለመረጋጋት እስካሁን የአራት የጸጥታ ኃይሎች ህይወት ያለፈ ሲሆን ቁጥራቸው በውል ያልታወቁ ሰዎችም ቆስለዋል።
ተኩሱን የከፈቱት ዛካቢ የልዩ ኃይል አባላትን ከበው የነበሩ የታጠቁ ኃይሎች ናቸው። እና በዚህ ግጭት ምክንያት ያው በጸጥታ ኃይሎች በኩል ወደ 4 ሰው ሞቷል እና ሌሎችም ቆስለዋል።
ለአካባቢው አለመረጋጋት ምክንያት የሆነው ደግሞ ከእውነትነት የራቀ አሉባልታ ነው ያሉት
የኦሮሞ ብሔረሰብ አስተዳደር ሊፈርስ ነው፣ ብሔረሰቡ አያስፈልግም ተብሏል የሚል እዛ አካባቢ ባሉ ኦሮሞዎች ዘንድ የሚታሰብና የሚቀነቀናል። ይሄ የተሳሳተ አረዳድና የተሳሳተ መረጃ ነው። የአማራ ብሔራዊ ክልላዊ መንግስት በሀገሪቱ ውስጥ ከደቡብ ብሔራዊ ክልላዊ መንግስት ቀጥሎ ከፍተኛ የሆነ ቁጥር ያላቸው ብሔር ብሔረሰቦች ራሳቸውን ባህል፣ የራሳቸውን ቋንቋ፣ የራሳቸውን አስተዳደር መስርተው ቋንቋቸውንም እያሳደጉ ይሄ ተጠናክሮ የሚቀጥል እንጂ ወደኋላ የሚመለስ አይደለም። ስለዚህ ይሄ የሚባለው የሚነዛው ወሬ ውሸት ነው። ይህንን ግጭት በመፍጠር ለማትረፍ የሚፈልጉ አካላት ጽንፈኛ የሆኑ ቡድኖች ከድርጊታቸው መቆጠብ አለባቸው።
በአሁኑ ሰዓት የመከላከያ ሰራዊት አባላት በቦታው ተገኝተው የማረጋጋት ስራ እየሰሩ ነው ያሉት አቶ አሰማኝ የሰላሙ ባለቤት ህዝቡ ስለሆነ አካባቢውን በንቃት እንዲጠብቅ ጥሪ አስተላልፈዋል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።
አመሰግናለሁ አስቴር ለዘገባው። ደቡብ አፍሪካ ውስጥ ጸረ መጤ ጥቃት በተባባሰበት በዚህ ጊዜ እንኳ ሳይቀር በሀገራችን ከሚጠብቀን ረሃብ ይልቅ እዚህ ያለውን አደጋ መጋፈጡን እንመርጣለን ሲሉ ሦስት ማሊያውያን ወንድማማቾች ተናግረዋል። ባለፈው ወር ደርባን ከተማ ውስጥ አንድ የወሮ በሎች ቡድን በአብዛኛው የመኖሪያ ፈቃድ በሌላቸው የማላዊ ተወላጆች ላይ ባደረሰው ጥቃት ቢያንስ ሁለት ተገድለዋል። ደቡብ አፍሪካ በኢኮኖሚ እድገቷ ምክንያት የአፍሪካውያን ፍልሰተኞች መስህብ ሆና ቆይታለች። በቅርቡ በወጣ አሃዛዊ መረጃ መሠረት ከመቶ እስከ 100,000 የሚደርስ ቁጥር ያላቸው የማላዊ ተወላጆች ደቡብ አፍሪካ ውስጥ የሚኖሩ ሲሆን ወደ ደቡብ አፍሪካ ለመሰደድ የተገደዱት ሀገራቸው ሥራ ማግኘት ስለማይችሉ መሆኑን ይናገራሉ።
አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ሬዲዮ ጣቢያ ነው። የዩናይትድ ስቴትስ ተወካዮች ምክር ቤት የፍርድ ኮሚቴ ሊቀመንበር በልዩ ካውንስል ሮበርት ሙለር ቡድን በአጭሩ የቀረቡ ማንኛቸውም ዘገባዎች ዋናው አቃቤ ሕግ ዊሊያም ባር ይፋ እንዲያደርጉ ጠይቀዋል። የሙለር መርማሪ ቡድን ባር አሳጥረው ባቀረቡት ዘገባ አለመደሰቱን የሚዲያ ዘገባዎች ከገለጹ በኋላ ነው ዲሞክራቱ የሕግ ኮሚቴ ሊቀመንበር ጄሪ ናድለር ለባር ደብዳቤ ጻፉት። የዜና ዘገባዎቹ በገለጹት መሰረት የሙለር ምርመራ ዘገባ አቃቢ ሕጉ የሀገሪቱ ምክር ቤትና ሕዝብ እንዲያምን ካደረጉት በበለጠ በፕሬዚዳንት ዶናልድ ትራምፕ ላይ ጎጂነት አለው። በቅርቡ የወጡት ዘገባዎች የሚሉት ትክክል ከሆነ በአጭሩ የቀረቡት ዘገባዎች በተቻለ ፍጥነት ይፋ መሆን ይኖርባቸዋል ሲሉ ናድለር በጽሑፍ ጠይቀዋል። እርስዎ በበኩሎ ልዩ ካውንስል የደረሰበትን ድምዳሜ በፕሬዚዳንቱ ላይ ያለውን አንደምታ በሚያቀል ዘዴ አቅርበውታል። አጥረው የቀረቡትን ዘገባዎች በፍጥነት ይፋ ማድረግ የአሜሪካ ሕዝብ በሐቁ ላይ ተመስርቶ እንዲፈርድ ያስችሉታል ይላል ናድለር የጻፉት ደብዳቤ። የሙለር ምርመራ ውጤት ዘገባ ከ300 ገጾች በላይ ሲሆን ባር በአራት ገጾች አሳጥረው አቅርበውታል። ሩሲያ ከሶስት ዓመታት በፊት በዩናይትድ ስቴትስ በተካሄደው ምርጫ እጇን ከማስገባቷ ጋር በተያያዘ ፕሬዚደንት ትራምፕም ሆኑ የምርጫ ዘመቻቸው አልተባበሩም ሲል የሙለር ዘገባ መደምደሙን ነው የባር ዘገባ የሚገልጸው። የባር ዘገባ አያይዞም የሙለር ዘገባ ፕሬዚዳንቱ ወንጀል ፈጽሟል አይልም፣ በሌላ በኩል ደግሞ ነጻ አላደረጋቸውም ይላል።
እንግሊዝ እስከ መጪው ሚያዝያ ባለው ጊዜ ከአውሮፓ ህብረት ለመውጣት የሚያስችላት አዋጪ እቅድ ይዛ እንድትቀርብ የአውሮፓ ምክር ቤት እንደሚፈልግ ተገልጿል። የአውሮፓ ህብረት መሪዎች የጊዜውን መራዘም ሐሳብ ማጽደቅ ይኖርባቸዋል። የእንግሊዝ ፓርላማ የሚያጸድቀው የፍቺ ስምምነት ከተገኘም አስቀድማ ልትወጣ የምትችልበት ዕድል እንደሚሰጣት ተገልጿል። የእንግሊዝ ጠቅላይ ሚኒስትር ቴሬሳ ሜይ የፍቺው ጊዜ እስከ መጪው ሰኔ ድረስ እንዲራዘም የሚጠይቅ ደብዳቤ ለምክር ቤቱ መሪ ተስክ በኦፊሴል እንደሚጽፉ ተገልጿል። በእቅዱ መሠረት እንግሊዝ ከአንድ ሳምንት በፊት ከአውሮፓ ኅብረት መውጣት ነበረባት። ነገር ግን የሀገሪቱ ፓርላማ ጠቅላይ ሚኒስትሯ ከኅብረቱ ጋር ባደረጉት ውል ሊስማማ ባለመቻሉ የኅብረቱ ጊዜ ያራዘመላቸው መሆኑ ይታወሳል።
በመጨረሻም በከፍተኛ ደረጃ በኢኮኖሚ የዳበሩት ዩናይትድ ስቴትስና ቻይና ጉልህ መሻሻል ቢያሳዩም የደረሱበት ስምምነት እንደሌለ ፕሬዚደንት ትራምፕና የቻይና ምክትል ጠቅላይ ሚኒስትር ሊ ሄ ትላንት ገልጸዋል። ፕሬዚደንት ትራምፕ በዋይት ሀውስ ቤተ መንግስት በሚገኘው ጽህፈት ቤታቸው ከቻይናው ምክትል ጠቅላይ ሚኒስትር ሊ ሄ ጋር ሆነው ሲናገሩ በእርግጥ ወደ ስምምነት እየተቃረብን ነው ብለዋል። በቀጣዮቹ 4 ሳምንታት ወይም ከዛ ባነሰ ጊዜ ውስጥ ትልቅ ክንዋኔ ሊኖር ይችላል በማለትም አክለዋል። ሊው በበኩላቸው የፕሬዚደንት ትራምፕና የቻይናው ፕሬዚደንት ሺ ዣፒንግ ቀጥተኛ አመራር ያሉትን አሞግሰው ጥሩ ውጤት እንደሚገኝ ተስፋ አደርጋለሁ ሲሉ በእንግሊዝኛ ተናግረዋል። አድማጮች፣ የምሽቱ ዜናችን እዚህ ላይ አበቃ።
ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15600 ኪሎ ሄርትዝ ቅርታ በ25 ሜትር ባንድ በ11610 እና በ11720 ኪሎ ሄርትዝ እንዲሁም በናይል ሳት ቪኦኤ 24 ላይ እና በፌስቡክ ላይቭ አት ቪኦኤ አምሃሪክ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የአርብ መጋቢት 27 2011 ዓ ም ምሽት ፕሮግራም ነው።
ኒፕሲ ሃስል ወይም ኤርሚያስ አስገዶም ከሙዚቃ ሙያው በላይ ተግባሩ በሕይወታቸው ላይ ከፍተኛ ተጽዕኖ እንዳሳደረ ዋሽንግተን ዲሲ ውስጥ በተዘጋጀው የሻማ ማብራት ሥነ ሥርዓት ላይ የታደሙ ወጣቶች ተናግረዋል።
መከፋፈል በጣም በጣም የማይሆነውና በጣም መጥፎ ነገር ነው። ቢካዝ ኤርትራዊ እንሁን ኢትዮጵያዊ እንሁን ኤኒ ኢስተርን ዌስተርን ኖርት ሳውዝ እንሁን to be honest ሰው ሰው ነው። ከአንድ መሬት ነው የተፈጠርነው። ሞታችን አንድ ነው። you know what we can do is አንድ ላይ ተፋቅረን ተዋደን ህብረተሰብ ፈጥረን why not help the poor why not help የተቸገረውን መርዳትና I mean clean mind open mind መሆን ነው። እውነት ለመናገር ይሄን ሁሉ ነገር ሊረዳን ይችላል። እንደ ንብስ ልንሆን የምንችለው
በምሽቱ ዘገባ ይዘናል።
አሁን የዕለቱ አበይት ኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋገር። በቅድሚያ የዕለቱ አብይ ርዕስ ይቀርባል።
በአሁኑ ወቅት ዋነኛው የኢትዮጵያ የደህንነት ስጋት የብሔር ፖለቲካ መሆኑን የኢትዮጵያ መንግሥት አስታውቋል። ሁኔታው ሰፊ ርብርብና ፖለቲካዊ መፍትሄ ይጠይቃል ሲሉ የጠቅላይ ሚኒስትሩ የጽህፈት ቤት ብሔራዊ ደህንነት አማካሪ ሚኒስትር ተመስገን ጥሩነህ አሳስበዋል። የብሔራዊ ደህንነት አማካሪው ዛሬ በጠቅላይ ሚኒስትር ጽህፈት ቤት የሰጡትን መግለጫ የተከታተለው እስክንድር ፍሬው ተከታዩን ዘግቧል።
የጠቅላይ ሚኒስትር አብይ አህመድ መንግስት በሩን ለመረጃ ክፍት ለማድረግ የያዘው እንቅስቃሴ አካል ነው የዛሬው የደህንነት መግለጫ። ከለውጡ በፊት በዚህ መንገድ ያልተለመዱት በአደባባይ የማይታዩት የዘርፉ ኃላፊዎች እነሆ ለመገናኛ ብዙሃን ጥያቄዎች መልስ መስጠት ጀምረዋል። የጠቅላይ ሚኒስትር አብይ አህመድ የብሔራዊ ደህንነት አማካሪ ሚኒስትር አቶ ተመስገን ጥሩነህ ዛሬ በሰጡት መግለጫ በተለይ በተቋማት ለውጥ ላይ አተኩረዋል። በጠቅላይ ሚኒስትር ጽህፈት ቤት የፕሬስ ክፍል አመቻችነት በሰጡት በዚሁ መግለጫ ከጋዜጠኞች ለተነሱ ጥያቄዎችም ምላሽ ሰጥተዋል። ከለውጡ በፊት አልሸባብ፣ ሻቢያ፣ ኦነግ፣ ኦብነግና ግንቦት ሰባት የጸጥታ ስጋት መሆናቸው ሲነገርባት በቆየች አገር ዛሬ ሁኔታው ተቀይሯል። ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን ከመጡ በኋላ ከአልሸባብ በስተቀር ከሁሉም ጋር ሰላም ተፈጥሯል። እና በአሁኑ ሰዓት የኢትዮጵያ ዋነኛ የደህንነት ስጋት ምንድን ነው? ከአሜሪካ ድምፅ ለቀረበው ለዚህ ጥያቄ ምላሽ የሰጡት የጠቅላይ ሚኒስትሩ የብሔራዊ ደህንነት አማካሪ ሚኒስትር ተመስገን ጥሩነህ ተከታዩን ነው የተናገሩት።
ሁላችንም እንደምናውቀው ትልቁ ስጋት በየአካባቢው ላሉ ግጭቶችን መነሻ የሆነው የብሔር ፖለቲካ ነው። እዚህ አካባቢ ሰልፊር ወድሩብ ካላደረግ ፖለቲካዊ መፍትሄዎች ካልመጡ ህብረተሰቡ እርስ በርሱ ተግባብቶ በየአካባቢው የሚኖርበት ስርዓት ካልተፈጠረ እያንዳንዱ ዜጋ ሁሉንም ዜጋ እንደራሱ አቃፊ ሆኖ የሚኖርበት ስርዓት ካልተፈጠረ አብዛኛው በብሔር ፖለቲካ አመራሩም የተወሰነ ባኮረፈ ቁጥር ወደ ብሔር ፖለቲካ በመውሰድ እና እዚያ ውስጥ በመደበቅ የራሱን ዓላማ ለማራመድ ህዝብ ከህዝብ የማጋጨት የማፈናቀል ሁኔታዎች አብዛኛው መሰረታቸው ከዚህ ጋር የተያዘ ነው። ስለዚህ ዋናው የብሔር ፖለቲካ ነው። እንግዲህ ይህን የብሔር ፖለቲካ እንዴት አድርገን መቅረፍ እንችላለን የሚለው የሁሉም አካላት የቤት ስራ መሆን አለበት ነው።
ችግሩ ቀላል አለመሆኑን ያስታወሱት የደህንነት አማካሪው መፍትሄው የሁሉንም ርብርብ እንደሚጠይቅም አስታውሰዋል።
እያንዳንዱ ሰው ከዚህ በፊት ታይቶ በማይታወቅ ሁኔታ የግለሰብ ግጭቶች ራሱ በጣም ባጠረ ሁኔታ ሰፊ የብሔር ሽፋንና መሰረት ሲይዙ ይስተዋላሉ። ሶስቱ አካባቢ የሃይማኖት አባቶችም የሀገር ሽማግሌዎችም ፖለቲከኞችም የመንግስት አካላትም የጸጥታ ኃይልም እሱ አካባቢ ተረባርቦ መስራት አለበት። ትልቁ የሰላሙ ባለቤት ቅድም እንዳልኩት ህዝቡ ስለሆነ ከዚህ የብሔር ፖለቲካ ወጥተን እያንዳንዱ ሰው በሀገሩ ሰርቶ ተከብሮ የሚኖሩበትን ስርዓት መፍጠር አለብን። ከዚህ በፊት የነበረንን ወንድማማችነት ባህላችንን በሚገባ አጠናክረን መቀጠል ላይ መፍትሄ መስጠት አለብን። ለዚያም ነው የሰላም ሚኒስትር ተቋቁሟል። በርካታ ስራዎችንም እየሰራ ነው። እሱ አካባቢ ያለውን ነገር መፍታት አለብን። ትልቁ ስጋታችን ከውስጥም ከውጭም ለውጭ ኃይሎችም መሳሪያ ሊሆን የሚችል ለውስጣችን ደግሞ እርስ በርስ የሚያጋጨን ትልቁ የብሔር ፖለቲካ ስለሆነ እሱ አካባቢ ልዩነታችን የምናጠብበትን ሁኔታ በስፋት መስራት ያስፈልጋል ነው።
የጠቅላይ ሚኒስትር ጽህፈት ቤት የፕሬስ ኃላፊ አቶ ንጉሱ ጥላሁን በበኩላቸው ችግሩ ለአመታት የተከማቸ መሆኑን አብራርተዋል።
ወደ ብሔር ግጭት ማንነትን መሰረት ወዳደረጉ ጥቃቶች፣ መፈናቀሎች የመጣ ነው። በአንድ ጀንበር አይደለም፣ በአንድ አመት አይደለም። በረጅም ጊዜ የሄድንበት መንገድ ስህተት በመሆኑ ከተለዩትም ችግሮች አምስት ቁልፍ ችግሮች ለውጡን የጠየቁ ችግሮች አንደኛው በብሔራዊ ማንነት ላይ አተኩረን በመስራት በኢትዮጵያዊ አንድነት ላይ የሰራነው ስራ የላላና የሳሳ በመሆኑ ተብሎ ተገምግሟል። ይሄ የአንድ አመት ስራ አይደለም፣ የረጅም አመታት የሁለት አስርት አመታት ወደ ሶስት አስርት አመታት የሚጠጋ ስራችን እንከንና ጉድፍ ነው። ይሄንን የምናስወግደው ደግሞ በአንድ አመት የለውጥ ሂደት አይደለም። ከዚህ አስተሳሰብ ለመውጣት ከዚህ ችግር ለመውጣት ሰፊ ስራ ይጠይቀናል፣ ረዘም ያለ ጊዜም ይጠይቀናል። ይህን ችግር ጊዜውን የምናሳጥረው ጥላቻን፣ ቂምን፣ በቀልን የሚያስወግድ አስተምህሮና መግባባት በሰራንበት ልክ ነው። ትውልዱ ከራሱ ብሔር፣ ከራሱ ቋንቋ፣ ከራሱ አካባቢ አልፎ ሌላው ወንድሙን እና አካባቢውን የሚያከብርና የሚያፈቅር ተቻችሎና ተከባብሮ እንዲኖር የሚሆን አድርገን ባስተማርንበት ልክ ይቻቻላል፣ ይዋደዳል፣ ይፋቀራል። በባለፉት ጊዜያት በኢትዮጵያን በገነባንበት ጊዜ የነበሩ የታሪክ ጠባሳዎች ቢኖሩ እንኳን እነሱ ለትምህርት አንድነታችንንና አብሮነታችንን ለማጠንከር መነሻ የሆኑ እንደው እንጂ ጥላቻን ቀስቅሰው ግጭትን የሚወልዱ መሆን እንደሌለባቸው ትውልዱ ላይ ስንሰራ ነው። ይሄ ስራ ደግሞ የሁሉም ዜጋ ርብርብ ይጠይቃል።
የጸጥታና የደህንነት ተቋማት ከለውጡ በፊት የነበሩበት ሁኔታና አሁን እየተወሰዱ ያሉ የማሻሻያ እርምጃዎችም በዚህ ጋዜጣዊ መግለጫ ተዳሰዋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
አመሰግናለሁ እስክንድር ለዘገባው። ከአሜሪካ ድምፅ መጽሔት ነው እያደመጣችሁ ያላችሁት። ክቡራትና ክቡራን፣ የሰማችሁት የዕለቱን አብይ ርዕስ ዘገባ ነበር። የመጽሔቱ ዘገባዎች ይቀጥላሉ።
ኢንዶኔዥያና ኢትዮጵያ ውስጥ የተከሰከሱት ቦይንግ 737 ማክስ 8 አይሮፕላኖች 346 ሕይወቶችን ቀጥፈዋል። ይህን ተከትሎ አምራቹ ኩባንያ ጫናና ወቀሳ በርትቶበት ሰንብቷል። ትላንት የኩባንያው ኃላፊ ይቅርታ ጠይቀዋል። የይቅርታውን ይዘትና የይቅርታው በካሳ አጠያየቅ ሙግት ውስጥ ሊፈጥሩ የሚችለውን ውጤት ከዓለም አቀፍ ሕግ ባለሙያ አታይ ጋር አገናኝቶ ሀብታሙ ስዩም ተከታዩን ዘገባ አጠናቅሯል።
ከ150 በላይ ሰዎችን ሕይወት የቀጠፈውን የቦይንግ 737 ማክስ አደጋ መንስኤን የመረመረው ቡድን የመጀመሪያ ደረጃ ግኝቱን ይፋ ካደረገ በጥቂት ሰዓታት ውስጥ የአውሮፕላኑ አምራች ድርጅት ቦይንግ ሥራ አስኪያጅ ይፋዊ ይቅርታ ጠይቀዋል።
All of us feel the immense gratitude.
ሁላችንም የዚህ ድርጅት ባልደረቦች የኒህ ክስተቶች ትልቅ ክብደት ይሰማናል። እንደወጡ የቀሩ ተሳፋሪዎች ቤተሰቦችና ጓደኞችን የልብ ስብራትም ተረድተናል። በሁለቱም አደጋዎች ወቅት ምን እንደተፈጠረ የሚናገረው ሙሉ ዝርዝር በመንግስት ባለስልጣናት በኩል ለወደፊት ይገለጻል። ሆኖም የኢትዮጵያ አየር መንገድ በረራ ቁጥር 302 አደጋ የመጀመሪያ ደረጃ ሪፖርት በሁለቱም በረራዎች የበረራ ሂደት ማሳለጫ ስርዓት ኤምካስ በተሳሳተ አቅጣጫ በርቶ እንደነበር ተረድተናል።
አምራቹ የሰራው የበረራ ቁጥጥር ስርዓት ቀደም ብሎ በኢንዶኔዥያው ላይን አየር መንገድ ላይ የደረሰውን አደጋ ጨምሮ ለአደጋው አስተዋጽኦ እንዳደረገ ስራ አስኪያጁ ዴኒስ ሙለንበርግ በድርጅቱ ድረገጽ ላይ በተለቀቀ መልእክት አምነዋል። የመጀመሪያ ደረጃ የምርመራ ግኝቱ እንዲሁም የቦይንግ ድርጅት የይቅርታና ሐዘን መልእክት ከተሰማ በኋላ ከሚዘዋወሩ ጥያቄዎች አንዱ በአደጋው ቤተሰቦቻቸውን ያጡ ወገኖች የካሳ ጥያቄ በምን መልኩ ይስተናግዳል የሚል ነው። የትራንስፖርት ሚኒስትር ዳግማዊት ሞገስ በትናንትናው ዕለት ጉዳዩ የጠቅላይ አቃቢ ሕግ ድርሻ እንደሆነ ጠቆም አድርገው አልፈዋል። የዓለም አቀፍ ግብይትና በይነ ሀገራት ሕግ ምሁር የሆኑትን ከአንድ በላይ የሆኑ ሀገራትን በሚመለከቱ የፍርድ ቤት ሙግቶች ላይ ተሳታፊ የሆኑት ጠበቃ ገብረ አምላክ ገብረ ጊዮርጊስ ግን ጠቅላይ አቃቢ ሕግ በራስ ተነሳሽነት በጉዳዩ ላይ ለመሳተፍ ካልፈቀደ በቀር ጉዳዩ በግልና በቡድን በሚቀርቡ የካሳ አቤቱታዎች የሚከፈት እንደሆነ ይናገራሉ።
የኢትዮጵያ አየር መንገድ ፓብሊክ ኢንተርፕራይዝ ነው። የመንግስት የልማት ድርጅቶች ኢንተረስት በተመለከተ ደግሞ የጠቅላይ አቃቤ ሕግ ኃላፊነት አለበት። የሕግ ክርክሮቹን አድቫይዝ የማድረግ የመምራት ወክሎ የመከራከርም ጭምር ጠቅላይ አቃቤ ሕግ በሕግ የተሰጠው ኃላፊነት አለ። ስለዚህ ያንን ሊሆን ይችላል ሪፈር እያደረጉ ያሉት። የግለሰቦችን በተመለከተ ግን እንግዲህ አንዳንድ ጊዜ በሕጋችን አቃቤ ሕግ በሀገራችን ውስጥ በፍትሐብሔር ጉዳዮች ተጎጂዎችን፣ አቅም የሌለውን ሰው ወዘተ የማገዝ የሕግ ኃላፊነት አለበት። ከዛ አኳያ ምናልባት በማስተባበር በመሳሰሉት በደጋፊነት በበጎ ፈቃደኝነት እንደዚህ የተጎዱትን ዜጎች ቤተሰቦቻቸውን አሰባስበው መብታችሁ ይሄ ነው ብሎ አሳውቆ ወደ የመምራት ኃላፊነት ሊወስድ ይችላል ራሱ በፈቃደኝነት። ከዚህ አልፎ በሕግ ግን የመወከል ግዴታ የሕግ ግዴታ ግን የለበትም።
ጉዳዩ አደጋው የደረሰባትና የአውሮፕላኑ ባለንብረት የሆነችው ኢትዮጵያን፣ ተሳፋሪዎቹ የመጡባቸው ከ30 በላይ የሆኑ ሀገራትን በአንድም ሆነ በሌላ የሚነካ መሆኑን ጠበቃ ገብረ አምላክ ነግረውናል። ይሄ ከሆነ ዘንድ ይህን ጉዳይ የሚያየው ፍርድ ቤት የትኛው ነው ብለን ጠይቀናል።
ለጉዳዩ በጣም ቅርበት ያላቸው ሀገሮች ሁለት ናቸው። አንዷ ኢትዮጵያ ነች። ምክንያቱም አደጋው ኢትዮጵያ ላይ ስለደረሰ ማስረጃ ከማሰባሰብ ከመሳሰሉት ለጉዳዩ ቅርበት ያላት ኢትዮጵያ ነች። በሁለተኛ ደረጃ እንደገና አውሮፕላኑን ያመረተው ሀገር አሜሪካ ስለሆነ የቦይንግ ሄድኳርተርስ እዛ ስለሆነ የተጠያቂው ሀገር ደግሞ አሜሪካ አለ። ስለዚህ ዋና የክርክሩ ቦታዎች የሚሆኑት እነዚህ ናቸው። ነገር ግን ኢትዮጵያ አየር መንገድ አጓጓዥ እንጂ እሱ የሚጠይቀውም ነገር ዞሮ ዞሮ ወደ ቦይንግ መሄዱ ስለማይቀር በዚህ ጉዳይ የመጨረሻ ኃላፊነት ወይ አልቲሜት ላያቢሊቲ ያለበት ቦይንግ ስለሆነ ክርክሩ በብዛት የሚደረገው በአሜሪካ ሀገር ይሆናል፣ የቦይንግ መስሪያ ቤት ባለበት ማለት ነው። ይሄ የሚሆንበት ምክንያት አንድ የድርጅቱ መስሪያ ቤት እዛ ስለሆነ ለፕሮዳክት ላያቢሊቲ ተጠያቂ ስለሚሆን ኦልሬዲ ፍርድ ቤት ጉዳይን ለማቅረብ ይሄ ሎከስ ስታንዲ ወይም ጁሪስዲክሽን የአሜሪካ ፍርድ ቤቶች ይኖራቸዋል። በሁለተኛ ደረጃ እንደገና በካሳ አከፋፈል ከየትኛውም ዓለም በተሻለ ለተጎጂ የአሜሪካ ሕግ ለተጎጂዎች የተሻለ ካሳ ስለሚከፍል ለተከራካሪ ወገኖች የተሻለው የሚሆነው የአሜሪካ ሕግና የአሜሪካ የሕግ ስርዓት ነው።
ከወደ ኬንያና ሩዋንዳ የሆኑ የተሳፋሪዎች ቤተሰቦች ከሰሞኑ አሜሪካ ላይ የካሳ ጥያቄ ማቅረባቸውን የተለያዩ መገናኛ ብዙሃን አሰምተዋል። ሁሉም የተሳፋሪ ቤተሰቦች ግን ዩኤስ አሜሪካ ድረስ ዘልቀው ለመሟገት ለዓለም አቀፍ ጉዳዮች ጥብቅና የሚቆሙ ጠበቆችን ለመቅጠር የኢኮኖሚ አቅማቸው አይፈቅድ ይሆናል።
የወጪ ጉዳይና የአቅም ጉዳይ ያልከው በተመለከተ እውነት ነው። በተለይ እንደ አሜሪካ ባሉ ሀገሮች የሕግ ክርክር ሲደረግ በጣም ከፍተኛ የሆነ ገንዘብ ወጪ ይደረግበታል። ነገር ግን አሁን እንደዚህ አይነት ትልቅ ክርክር በሚደረግበት ጊዜ በተለይ በምዕራቡ ዓለም የኮንቲንጀንሲ አሬንጅመንት ይባላል። ከተሳካ የሚከፈል ሲሳካ ካሳው ሲከፈል የሚከፈል ክፍያ ከዛ መካፈል ማለት ነው። ካሳው ሲወሰን ከካሳው መጠን ላይ የተወሰነ ፐርሰንት እነሱ ወስደው በስምምነቱ መሰረት ለተጎጂዎቹ ቤተሰቦች ደግሞ ገንዘቡን ይሰጧቸዋል ማለት ነው።
ትናንት አመሻሽ ላይ የተሰማው የቦይንግ ድርጅት ይቅርታ መጠየቅና ኃላፊነት የመውሰድ አዝማሚያ በፍርድ ሂደቱ ላይ የተለየ ውጤት ሊያስከትል እንደሚችል ጠበቃ ገብረ አምላክ አክለው ነግረውናል። በተለይ ደግሞ ሙግቱን ወደ ድርድር የመቀየር አዝማሚያን ያሳያልና
ከቦይንግ ጋር የሚደረግ ክርክር በፉል ትራያል በፍርድ ቤት የሚደረግ አይመስለኝም። በሴትልመንት የሚያልቅ ይመስለኛል። በቃ ዞሮ ዞሮ ተረጋግጧል በኤክስፐርቶች። ስለዚህ ከዚህ በኋላ ቦይንግ ፍርድ ቤት ሄዶ የሚከራከርበት ምክንያት አለ ብዬም አላስብም።
ለአሜሪካ ድምፅ ራዲዮ ሀብታሙ ስዩም።
ሀብታሙን አመሰግናለሁ ለዘገባው። በነገራችን ላይ ክቡራትና ክቡራን አድማጮች፣ ሀብታሙ ስዩም የዝግጅት ክፍላችንን በቅርቡ የተቀላቀለ ወጣት ጋዜጠኛ ነው። ከምሽቱ 2 ሰዓት እስከ 2:30 በ49 ሜትር ባንድ አጭር ሞገድ በሚሰራጨው ጋቢና ፕሮግራማችን ላይ በቋሚነት ይዘግባል፣ ፕሮግራሙን ያስተናግዳል። ለተከታዩ ዘገባ ወደ ደቡብ እናመራለን።
መንግስት በስቃንና በማረቆ ብሔረሰቦች መካከል ያለውን ግጭት በሰላማዊ መንገድ ከመፍታት ይልቅ ግጭት ቀስቃሽ ተግባር እየፈጸመ ነው ሲሉ የማረቆ ብሔረሰብ ተወካይ ነን የሚሉ ሰዎች ከሰሱ። መሰቃንና ማሮቆ ብሔረሰቦች በሚከራከሩበት በ9 ቀበሌዎች አልፎ አልፎ በቶች እንደሚቃጠሉና የጥይት ድምፅ እንደሚሰማ ነዋሪዎች ተናግረዋል። የማሮቆ ብሔረሰብ አባላት የአፈር ማዳበሪያ በመከልከልና ለተፈናቃዮች ሰዎች ድጋፍ እንዳይደርስ በማድረግ በደል እየተፈጸመባቸው ነው ሲሉ የጉራጌ ዞን ባለስልጣናት ውንጀላ አሰምተዋል። ተወካዮቹ ሀሳብ ድረስ በመሄድ ቤተሰቦቻቸውን ለክልል መንግስት ያቀረቡ ሲሆን አቤቱታቸውን ለክልል መንግስት እያቀረቡ ሲሆን የክልሉ ርዕስ መስተዳደር ዋና አማካሪና ልዩ ረዳት አቶ አንሳ መልኮ ከስጋት ያለፈ ችግር የለም፣ ጉዳዩን የሚከታተል ግብረ ኃይል በስፍራው አለ ብለዋል። የሐዋሳው ሪፖርተራችን ዮናታን ዘብዲዮስ ተጨማሪ ዘገባ አለው።
አቶ ወርቅጩ ፉጋሮ በመስቃን ቤት ጉራጌና በማረቆ ብሔረሰቦች መካከል የወሰን ማካለል ጥያቄ መኖሩን ተናግረው በሁለቱ ህዝቦች መካከል ያሉ 9 ቀበሌያትን በተመለከተ የይገባኛል ክርክር እንዳለም ገልጿል። አቶ ወርቅጩ እንዳሉት ይህ ክርክር 17 ዓመታትን አስቆጥሮ ዘንድሮ በሁለቱ ብሔረሰቦች መካከል ለተካሄደው ከፍተኛ ግጭት ምክንያት መሆኑን ተናግሯል። በህዝቦች መካከል ጥላቻና መጠራጠር እንዲፈጠር እርስ በርስ እንዲጨካከሉም አድርጓል ነው የሚሉትም። ጉዳዩን ከአካባቢ የመንግስት አካል እስከ ክልልና ፌዴራል ባለስልጣናት ድረስ ያሳውቅን ሲሆን በተቋቋመው አዲስ የአስተዳደር ወሰንና የማንነት ጉዳዮች ኮሚሽን እንዲፈታ አቅጣጫ ተቀምጧል ነው ያሉትም። ይሁን እንጂ የዞኑ መንግስት ይገባኛል ክርክር ካሉባቸው 9 ቀበሌያት አንደኛው በሆነው በኢንሴኖ ቀበሌ አዲስ ወረዳ የማደራጀት ተግባር እየፈጸመ ነው ብሏል። ይህ ደግሞ በመስቃንና በማረቆ ህዝብ መካከል እንደገና ግጭት የመቀስቀስ ስራ ነው ሲሉ መንግስትን ከሰዋል።
ከክልሉ በኩል ይህ አዲስ ወረዳ ይመስረት የሚል ደብዳቤ አስወጥቶ ነበር የዛሬ 2 ወር አካባቢ። እቺ ደብዳቤ ከወጣች በኋላም ከፍተኛ ህዝቡ ላይ ውጥረት ነገሰ። ሰውም በጥይት የተመታም ነበረ፣ ቤቶች ወደሙ። ይሄ እንዲቆም ተደረገ። ስብሰባ ነበረው የጉራጌ ዞን ስራ አስፈጻሚ። በዛ ምንድን ነው የተወሰነው? የታገደው አዲስ ወረዳ የእንሴኖ ዙሪያ አዲስ ወረዳ መቀጠል አለበት የሚል ይህንን ክልል ምክር ቤት ገብተን ማጸደቅ አለብን የሚል ውሳኔ ይዘው መንቀሳቀሳቸው ነው። አሁን ዛሬ ህዝቡ ተንቀሳቅሶ እንዲመጣ የተደረገው ይህ ከተሰማ በኋላ በሁለቱ ህዝቦች ላይ ከፍተኛ ውጥረት ነግሷል። ሁለቱም ህዝብ በህጋዊ መንገድም ህጋዊ ባልሆነ መንገድም ትጥቅ ይዟል። ባለፈውም የተላለቀው በዛ ነው። አሁን 3ኛ ጦርነት ሊቀሰቀስ ነው በዚህ ምክንያት ማለት። ቅድም ደብዳቤ እንዳሳየ ነው ያ ተቀልብሷል። አሁን በመቀ በመቀልበሱም ደስተኛ ያሉን ወካላት አሁንንም ይህንን ጉዳይ ለማንቀሳቀስ እንቅስቃሴ ጀምሯል።
ይህንን ተከትሎም ሁለቱ ብሔረሰቦች በሚከራከሩባቸው በዘጠኙ ቀበሌያት አልፎ አልፎ ቤተ ማቃጠልና የጥይት ድምፅ እንደሚሰማ ነው አቶ ወርቅቹ ለቪኦኤ የገለጹት። አቶ አብዮት ፍርዱ በበኩላቸው ማንነታቸው መሰረት ያደረገ ማህበራዊ፣ ኢኮኖሚያዊና ፖለቲካዊ በደል እንደሚደርስባቸው ተናግሯል።
የማረቆ ብሔረሰብ የአመታት ጥያቄዎች አሉት። የአመታት ጥያቄዎች ህጋዊ በሆነ መልኩ ዲሞክራሲ ተላብሶ ጥያቄዎች እየጠየቀ ነው። እየጠየቀ ባለበት ወቅት የዶክተር አብይ እግርን ተከትሎ የመጡ የነጻነት ሻማዎችን አብሬ ለኩሳለሁ ብሎ ነጻነቱን እንዲያገኝ እየጠየቀ ነው፣ የተንቀሳቀሰ ነው። ነገር ግን ዶክተር አብይ ይዘው የመጡትን ራዕይ ያን ተልእኮ እያዩ ቤተ ጉራጌዎች ይሄ እውነት ሄዶ ትክክለኛ መብቱ ማረቆ ያገኛል በሚል ሰበብ ቀጥተኛ የሆነ ጦርነት የማረቆ ህዝብ ላይ አውጀዋል። የማረቆ ብሔረሰብ የሚኖረው ጉራጌ ዞን ውስጥ ነው። ማረቆና ጉራጌ የሚያገናኘው ምንም አይነት የዘር ትስስር የለውም። ነገር ግን ጉራጌ ዞን ውስጥ የማረቆ ብሔረሰብ ተከልሎ እየኖረ ነው። አንዱም ጫና መነሻውያ ነው። መስቃን የሚባለው ቤተ ጉራጌ ነው፣ የጉራጌ አንድ አካል ነው። ለመስቃን ቤተ ጉራጌ ሆን ብሎ በመወገን የማረቆ ብሔረሰብ በመዋቅር የበላይነት ጫና የደረገበት ሁልጊዜ ፍትሐዊነት የጎደለው ዲሞክራሲያዊ መብቱን ያጣበት ብሔረሰባዊ መብቱን ያጣበትን ሁልጊዜ መብቱ ሁሉ የምንጮህበትን ጫና እያደረጉ ይገኛሉ።
የጉራጌ ዞን ባለስልጣናት የማረቆ ብሔረሰብ አባላት የአፈር ማዳበሪያ እንደሚከለክሏቸውና ለተፈናቀሉ ዜጎችም ጭምር ድጋፍ እንዳይደርስ በማድረግ በደል እንደሚፈጽሙባቸው የተናገረው ደግሞ አስቻለ ውባ ነው።
በአሁኑ ሰዓትም ይሄ እያየን ባለነው ነገር ላይ የሚቆም ነገር መስሎ እየታየኝ አይደለም። ለአብነት ያህል ትላንትና ማታ የተከሰተው ነገር ለአራተኛ ጦርነት የማረቆን ህዝብ ወደ እሳት እየማገዱት እንደሆነ የሚያመላክት ነገር ነው። ለዚህም ነው የሚሰማን የክልል አካላቶች ካሉ ብለን ጨዋታችንና አቤቱታችን ልናሰማ ይመጣል።
አቤቱታቸውን ለክልል መንግስት የተለያዩ ቢሮዎች ማቅረባቸውን የሚናገሩት የማረቆ ብሔረሰብ ተወካዮች ነን ያሉ ቡድኖች መንግስት ልዩ ትኩረት በመስጠት ችግሩን በሰላማዊ መንገድ እንዲፈታ ጠይቀዋል። የክልሉ ርዕሰ መስተዳድር ዋና አማካሪና ልዩ ረዳት አቶ አንዲሳ መልካም ከስጋት ያለፈ ችግር እንደሌለ ገልጾ የጸጥታ ኃይል ጨምሮም ጉዳዩን የሚከታተል ግብረ ኃይል በስፍራው አለ ብሏል። በኢንሴኖ ቀበሌ አዲስ የጉራጌ ወረዳ የተመሰረተ ነው ስለተባለውም ርዕሰ መስተዳድር ቢሮ የደረሰ መረጃ አለመኖሩን ገልጿል። ነገር ግን መንግስት በአካባቢው አንድ አዲስ ወረዳ እንዲቋቋም መፍቀዱን ጠቅሰው ማዕከሉ የት ይሁን የሚለው በህዝብ እንጂ በመንግስት ሹመኞች አይወሰንም ብሏል።
ያቀረቡት ሀሳብ ምንም የተረጋገጠ ነገር የለውም፣ ስጋት ነው። ስጋታቸው ደግሞ ከዚህ በፊት ግጭት ስለነበረ የሰው ህይወትም ንብረትም ስለወደረባቸው ተመሳሳይ ነገር እንዳይፈጠርብን የክልሉ መንግስት እያንዳንዱን ነገር ያጥራልን የሚል የክልሉ መንግስት ደግሞ ማጣራት ስራ ይህንን መስራት ግዴታም አለበት እየሰራም ነው። እነሱ በዛ ተስማምቶ ነው ሄዱት። በቀጣይ ከምናጣራው ውጭ ዛሬ ይሄን የተፈጸሙ ይሄ ችግር አለ የሚል ነገር የለም።
እርስዎ ጋር መጥቶ ቅሬታ ያቀረቡ እነዚህ ሰዎች እንደነገሩን ከሆነ ማታ ማታ ቤት ማቃጠል እንዲሁም የቶክስ ድምጽ እንደሚሰማ ነው የነገሩና ከስጋት ያለፈ ነገር እንዳለ ነው እየጠቀሱ ወይም እየተናገሩ ያሉት። ይህን ስጋት ነው ብቻ ብሎ ማለፍ ይቻላል ወይ? አቶ አኒሳ፣
ምንም ነገር የለም። እሱ ዝም ብሎ ወሬ ነው፣ ውሸት ነው። እዛ እኮ የእኛ ኃይል አለ፣ ልዩ ኃይል አለ፣ መከላከያ አለ። ምንም የተፈጸመ ነገር የለም። መንግስት አንድ ወረዳ እዛ አካባቢ አዲስ ወረዳ ፈቅደዋል። ማዕከሉ የት ይሁን የምለው በህዝብ ነው የምወሰነው። ዘጠኝ ቀበሌ ውስጥ ማረቆዎች እንደምኖሩ ይታወቃል። ማዕከሉ ምን ይሁን፣ ስያሜው ምን ይሁን፣ እዛ ውስጥ በተካለሉ ሰዎች በህዝብ ነው የምወሰነው። ይሄ ተወስኗል የሚባል ነገር እንደ መንግስት እኛ የምናውቀው ምንም ነገር የለም።
ዘጠኙም ቀበሌ ላይ ማረቆ እንደሚኖር ይታወቃል ብሎኛል። ያ ማለት መስቃኖች አይኖሩም ማለት ነው?
ማረቆ ብቻውን አይደለም፣ እኔ ተቀላቅሎ የሚኖር ነው የሚመስለኝ። እሱን ማጥራት ሳያስፈልግ ማጣራት እንችላለን ወደፊት። ግን በዘጠኙ ቀበሌ ውስጥ የምንኖር ማረቆች ወደ ማረቆ እንካለል ጥያቄ ሲያቀርቡ ቆይተዋል። በዛ ላይ ምንም የተወሰነ ነገር የለም።
በመስቃንና በማረቆ ህዝቦች መካከል በመስከረም ወር 2011 ዓ.ም በተካሄደው ግጭት 57 ሰዎች የተገደሉ ሲሆን ከ300 በላይ ዜጎች ለአካል ጉዳት ተዳርገዋል። በተመሳሳይ ሁኔታ ከሁለቱም በኩል 2.5 ቢሊዮን የሚገመት ንብረት የወደመ ሲሆን ከ50,000 በላይ ዜጎችም ተፈናቅለው ከቤታቸውና ከንብረታቸው ውጭ ሆነዋል። ለአሜሪካ ድምጽ ራዲዮም ዮናታን ዘብጂዮስ ሐዋሳም።
አመሰግናለሁ ዮናታንን ለዘገባው። በዘገባው ውስጥ የተጠቀሰው የገንዘብ ቁጥር ብር እንደሆነ ማስታወስ ፈልጋለሁኝ። ወደ ተከታዩ ዘገባ እናልፋለን። ራሱን የአዲስ አበባ ባላደራ ምክር ቤት ወይም ባልደራስ ብሎ የሚጠራው ማኅበር በአዲስ አበባና ኦሮሚያ መካከል ሊደረግ የታሰበው የአስተዳደር ወሰን ድርድርና የከተሞችን የብሔር ስብጥር ይለውጣል ያለው የሰፈራ መርሃ ግብር በሕዝብ የሚመረጡ አስተዳደሮች እስኪሰየሙ እንዲቆሙ ጠይቋል። ማኅበሩ መግለጫውን የሰጠው ከትናንት በስቲያ ረቡዕ ነው። ይህንኑ መግለጫ ባለፈው ቅዳሜ ለመስጠት ጠርቶ በፖሊስ መታገዱ ይታወሳል። የማህበሩን ሰብሳቢ የእስክንድር ነጋን ማብራሪያ ግርማቸው ከበደ ይዟል።
በጋዜጠኛና ሰባዊ መብት ተሟጋቹ እስክንድር ነጋ ሰብሳቢነት የሚመራውና ራሱን የአዲስ አበባ ባላደራ ምክር ቤት ወይም ባልደራስ በማለት የሚጠራው ማህበር በመግለጫው በርካታ ጉዳዮችን አንስቷል። የምክር ቤቱ አባል ጋዜጠኛ ኢልያስ ገብሩ በንባብ ባቀረበው መግለጫ መሰረታዊ የአዲስ አበባ ዋና ጥያቄ በዲሞክራሲያዊ መንገድ የተመረጠ አስተዳደር አለመኖሩ ነው ብሏል። ይህ ሀገራዊ ክስተት ቢሆንም በሌሎች የሀገሪቱ ክልሎችና ከተሞች ባልታየ መልኩ የአዲስ አበባ ከተማ ነዋሪዎች መብትና ጥቅም እየተገፋ ይገኛል ሲልም አክሏል መግለጫው። ለዚህም ምሳሌ ናቸው ያላቸውን አብራርቷል።
በሁለት ክፍለ ከተማ የታደሉ በሺዎች የሚቆጠሩ ህገወጥ መታወቂያዎች ከተማዋ ወኪሎቿን ባለመረጠችበት ሁኔታ ከኦሮሚያ ጋር ያለውን ያስተዳደር ወሰን ድርድር እንዲደረግ መወሰኑና የከተማን የብሔር ስብጥር ለመቀየር ኢላማ ያደረገውን መንግስታዊ የሰፈራ እቅድና ኦዴፓ ስለ አዲስ አበባ በተደጋጋሚ ያወጣቸው መግለጫዎች ናቸው።
እነዚህን የከተማዋን የህዝብ ጥያቄዎች መመለስ የሚቻለው በሰላማዊና ህጋዊ መንገድ ብቻ መሆኑን የገለጸው መግለጫው ከዚህ መሰረታዊ መርህ ፍንክች ላለማለት በአደባባይ ቃል ተገብቷል ብሏል። በዚህ ሰላማዊ አካሄድና ህጋዊነት ላይ ከባለስልጣናት የሚነሱ ጥያቄዎች ፈጽሞ አግባብነት የላቸውም። የውንጀላውም ዓላማ ለተነሱት ህዝባዊ ጥያቄዎች ምላሽ ላለመስጠት ሰበብ ፍለጋ መሆኑን ነው ምክር ቤቱ ያስታወቀው። መጋቢት 1 ቀን 2011 ዓ.ም በባልደራስ አዳራሽ በሺዎች ከሚቆጠሩ የአዲስ አበባ ነዋሪዎች ጋር የተደረገውን ስብሰባ የጠቀሰው የምክር ቤቱ መግለጫ ነዋሪዎቹ ተሰብስበውና መክረው ሲያበቁ ለመንግስት ጥያቄዎችን ማቅረባቸውን አስታውሷል።
በአዲስ አበባና በኦሮሚያ ማዕከል ሊደረግ የታሰበውን ያስተዳደር ወሰን ድርድር በሁለቱም በኩል በህዝብ የተመረጡ መስተዳድሮች እስኪሰየሙ ድረስ እንዲቆም። ሁለተኛ፣ የከተሞችን የብሔር ስብጥር ለመለወጥ ሲባል የተጀመረው የሰፈራ መርሃ ግብር በህዝብ የተመረጡ መስተዳድሮች እስኪሰየሙ ድረስ እንዲቆም የሚሉ ናቸው። እነዚህን ጥያቄዎች በተሰጠን አድራ መሰረት ለጠቅላይ ሚኒስትር አብይ አህመድ፣ ለኦሮሚያ ክልል መስተዳድር ፕሬዚዳንት አቶ ለማ መገርሳና ለአዲስ አበባ ከተማ መስተዳድር ምክትል ከንቲባ ኢንጂነር ታከለ ኡማ አድርሰናል።
ባለፈው ቅዳሜ በፖሊስ ጋዜጣዊ መግለጫ እንዳይሰጥ የተከለከለው ለምክር ቤቱ ሰብሳቢ ጋዜጠኛና ሰብአዊ መብት ተሟጋቹ እስክንድር ደህንነት ሲባል እንደሆነ የጠቅላይ ሚኒስትር ጽህፈት ቤት ቃል አቀባይ አቶ ንጉሱ ጥላሁን መግለጻቸውን በተመለከተ ቪኦኤ በመግለጫው ላይ ጥያቄ አቅርቦ ነበር። አቶ እስክንድር ምላሽ አለው።
እኔ አሁን እዚህ ላይ ነው ጥያቄ ያለን፣ የዚህን ተአማኝ ምን ያህል ተአማኝ ነው የሚለውን እዚህ ላይ ነው ጥያቄ ያለን። አሁን እናንተ እዚህ ስትመጡ ምንም አይነት የፖሊስ እንትን የለም፣ የፖሊስ ጥበቃ የለም። ያው የምናደርገውም ጋዜጣዊ መግለጫ ፍጹም ሰላማዊ ነው። እንግዲህ ከሁለትና ከሶስት ቀን በፊት በአካል ላይ ጉዳት የሚያደርስ ዛቻ ካለ ወይም ሴራ ነው የተባለ አክቹዋሊ ሴራ ካለ እንዴት ዛሬ በሰላማዊ መንገድ ይህንን ጋዜጣዊ መግለጫ ማድረግ ቻልን የሚል ጥያቄ አለኝ እኔ በግል። ከዛም ባሻገር ደግሞ የፖሊስ ኃላፊነት ምንድን ነው? ለዜጎች ያለበት ኃላፊነት ነው። እንደተባለው አንድ ዜጋ ከሌ ስለሆነ አይደለም፣ አንድ ዜጋ ለህይወቱ የሚያሰጋው ሴራ ከተጠነሰሰበት ፖሊስ ያንን ዜጋ የማስጠንቀቅ ግዴታ አለበት። የህግ ግዴታ ነው፣ ኃላፊነት ግዴታ ነው። ያ ዜጋ ሳያስጠነቅቅ ፖሊስ እያወቀ ዝም ብሎ እዛ ዜጋ ላይ አንድ ጉዳት ቢደርስ የፖሊስ ኃላፊዎች ይጠየቃሉ፣ በህግ ይጠየቃሉ። ይሄንን ማስጠንቀቅ አልሰጡም። በማያሻማ ቋንቋ እኛ ትይዩ መንግስት እንድመሰረትም ውክልና አልሰጡ። ይሄን ደጋግሜ ማሰምርበት እዚህ ላይ ነው። እኛ እኮ ወኪሎች ነን። ማለትም የተሰጠን አደራ አለ።
ምክር ቤቱ በጋዜጣዊ መግለጫው የአዲስ አበባ ከተማ ምክትል ከንቲባ ታከለ ኡማ እስከ ምርጫው ድረስ በስልጣን ቢቆዩ እንደማይቃወም፣ ሆኖም የአዲስ አበባ አስተዳደር እስከ ምርጫው ድረስ የሚቆየው የሽግግር አስተዳደር ስለሆነ ከአስተዳደር ስራዎች ያለፉ የፖሊሲ ማስፈጸም ስራዎችን መስራት እንደሌለበት አስታውቋል። ጠቅላይ ሚኒስትር አብይ አህመድን ጨምሮ ከማናቸውም የፖለቲካ ድርጅቶች ጋር ለመነጋገር ዝግጁ መሆኑንም የአዲስ አበባ ባላደራ ምክር ቤት ግልጽ አድርጓል። ሆኖም ባላደራ ምክር ቤቱ ተቃውሞ አላጣውም። የአዲስ አበባ ከተማ ምክር ቤት ጽህፈት ቤት መጋቢት 12 ቀን 2011 ዓ.ም ባወጣው የጽሑፍ መግለጫ አሁን ያለው የከተማው አስተዳደር ህጋዊ መሰረት ያለውና በምክር ቤቱ ጸድቆ የተሾመ በመሆኑ መላው የከተማው ነዋሪዎች ከከተማው አስተዳደር ጎን በመቆም በከተማዋ ነዋሪዎች ድምጽ ውክልና የተሰጠው ምክር ቤት ስልጣን ወደ ጎን በመተው እየተነሱ ያሉ የማደናገሪያ አስተሳሰቦችን አምርሮ እንዲታገል ያሳሰበ ሲሆን፣ ጠቅላይ ሚኒስትር አብይ ደግሞ አዲስ ወግ በተሰኘው የውይይት መድረክ ማጠቃለያ ላይ ባደረጉት የመዝጊያ ንግግር ባላደራ ምክር ቤቱ ላይ ጠንካራ ተቃውሞ ማሰማታቸው ይታወሳል።
ደጋጋሚ ብያቸዋለሁ፣ አብርሃ ደስታ ካሸንፍ በ24 ሰዓት አቅፍ ያስረክብሃል። ሳታሸንፍ አሁን ባላደራ እንደሚባለው ጫወታ የምትጫወት ከሆነ ግን ግልጽ የሆነ ጦርነት ስንገባለን ማለት ይህ መታወቃ።
ለአሜሪካ ድምፅ ሬዲዮ ግርማቸው ከበደ አዲስ አበባ።
ግርማቸው እንደዘገባው እናመሰግናለን። አሁን ወደ ትግራይ እናመራለን። በትግራይ ክልል መቀለ ከተማ ከገጠር ወደ ከተማ አስተዳደር በተካለሉ አካባቢዎች የሚኖሩ ወጣቶች ለ15 ዓመታት የመኖሪያ ቤት መሬት ለማግኘት ያቀረቡት ጥያቄ እስካሁን ምላሽ አላገኘም ይላሉ። የከተማው አስተዳደር በበኩሉ የወጣቶቹን ጥያቄ ለማስተናገድ በወጣው አዲስ መመሪያ መሰረት እየሰራሁ ነኝ፣ 9000 ወጣቶች መሬት የሚያገኙበት እንቅስቃሴ እያካሄድኩ ነኝ ይላል። ሙልጌታ ጽብሃ ዝርዝር አለው።
በመቀለ ከተማ አስተዳደር ሐድነት ክፍለ ከተማ ውስጥ የሚገኝ አይናለም የሚባል አካባቢ ወጣቶች ለመኖሪያ ቤት ጥያቄያቸው መልስ ያገኝ መቆየቱን ይገልጻሉ። አካባቢው ከገጠር አስተዳደር ወደ ከተማ አስተዳደር መግባቱን ተከትሎ ሊያገኙት የሚገባ ጥቅም እንዳላገኙ ነው ወጣቶቹን የሚገልጹት። ግርማይ ካሳይ ጥያቄ ካላቸው ወጣቶች አንዱ ነው። በ1996 ዓመተ ምህረት አካባቢው ከገጠር ወደ መቀለ ከተማ አስተዳደር ከተዘዋወረ ጀምሮ የመኖሪያ ቤት መሬት በህጋዊ መንገድ ጠይቀን እስካሁን ግን መልስ አላገኘንም ብለዋል።
እዚህ ያለን ነው 650 ነው ወጣት ነው። ያልተመለሰ ጥያቄ ነው። ያልተመለሰ ጥያቄ ከ1996 አይናለም ወደ ከተማ ስትከለል ጥቅማጥቅሙ ሳይጠበቅ ነው እንደዚህ የተደረገ። በወረዳው በቀድፍን በድፍን ነው የሚያልፈው እና ጣቢያ ግን የጣቢያ አስተዳደር ግን ይገባቸዋል። ገባር ናቸው። በእርሻ መስተዳደር ነው የሚተዳደሩ ነው ያለን።
ሄለን ተስፋይ የተባለች የአካባቢው ነዋሪ በበኩሏ በ2003 ዓ.ም በተካሄደው የመሬት መስጠት ሂደት ያልወለዳችሁ ተብሎም ወጣቶች መከልከላቸው ነው የምትገልጸው።
መሰጠት ያለበት ጥቅማጥቅም እስካሁን እየተሰጠን አይደለም ነው ጥያቄያችን። ይከፋፍሉታል። አንደኛ የመንግስት ሰራተኛ አይመለከታቸውም ይላሉ። አይናለም አካባቢ ያለው የመንግስት ሰራተኛ ደሞዙ ከፍተኛ 1000 ብር ነው፣ ዝቅተኛው 6። ምክንያቱም ጽዳት፣ ተላላኪ የተሻለ ስራ ያላቸው ነዋሪዎች የሉም። እነዚህ ነዋሪዎች ደግሞ መሬት ይገባናል ነው የምንለው። ለእኛ እንደዚህ ብለው ከልክለው አስተማሪዎች አሉ። አይናለም ትምህርት ቤት የሚያስተምር ግን የሌላ አካባቢ ነዋሪዎች ናቸው። የመንግስት ሰራተኛ ሆኖም ከ5000 በላይ ደግሞ እዚህ የተከፈሉ በእኛ አካባቢ መሬት ተሰጡ ለእነሱ፣ ለእኛ ግን ተከልክለናል። አንድ ሁለተኛ ደግሞ አስማም ይባላል የልጅ ልጅ የዛኔ መሬት ታራሽ መሬት ሲታደል ልጁ ከወላጁ ጋር ተደርቦ ነበር የተከፈለው መሬቱ። አሁን በስምህ መሬት ዋንነት ስለሌለ መሬት አይገባም እያሉ ነው ያሉት። እኛ ደግሞ ይመለከ ከተና ምክንያቱም የዚህ አካባቢ ተወላጆች ነን፣ በእርሻን የምንተዳደረው። አንድ ገጠር ወደ ከተማ ስትገባ ደግሞ ምን የሚሰጠን ጥቅማጥቅም አለ? ያ ጥቅማጥቅም ሊሰጠን ይገባል እያልነው እስከ ዘባ ክልል ድረስም ደርሰናል። ግን የሰጡን መልስ አንድ አይነት ነው፣ በቃ አይገባችሁም፣ አይገባችሁም። እኛና መፍትሄ እንፈልጋለን።
በተለያዩ ጊዜያት የሚወጡ መመሪያዎች እየተቀያየሩ በመሆናቸው ተጠቃሚ መሆን አልቻልንም ያለ ደግሞ ምዑዝ ገብረ የተባለ ሌላ ወጣት ነው።
መመሪያ ነበረ፣ ያው እሱን መመሪያ ያው ለእኛ አስቆርተናል። ምንድነው መመሪያው? ያው አልወለዳችሁም፣ ትዳር አልነበራችሁም ተብለን ነው የቀረነው። በዛ ሰዓት ግን 18 ዓመታችን መልተን ነበር። ያው አሁን 34 ነኝ። ለእኔም ተመሳሳይ ብዙ 375 የመንግስት ሰራተኛ ነው ያለው። አሁን ደግሞ መልኩን ቀይሮ በሐምሌ 5/2010 ላይ የወጣ መመሪያ እናንተ መንግስት ሰራተኛ ናችሁ ተብለን ቀርተናል። አንደኛ መንግስት ሰራተኛ ሲባል ምንድን ነው? ምን አይነት ደሞዝ ያለ ነው? ምን ምን ላይ ያካተተ ነው ተብሎ ይጣራ ነበር። ስለዚህ ያንን ነገር ሳይጣራ በድንገት ዝም ብሎ በቃ ይህ ይሆናል ተብሎ ይጠቅማል ለህዝብ ሳይሆን ለህዝብ ይጎዳል ተብሎ የወጣ መመሪያ ነው። ለህዝብ የሚጠቅም ለወጣት የሚጠቅም ህዝብና መንግስት የማይጋጭ መመሪያ ሳይሆን ተዋዶ ተፋቃቅሮ መሄድ ያለባቸው ህግ ቢወጣ ነው እኔ የምገምተው ማለት ነው።
የወጣቶቹ ጥያቄ መልስ ለማግኘት በመቀለ ማዘጋጃ ቤት የመሬት ልማት ቅሬታ ማጣራትና ውሳኔ ሰጪ ባለሙያ አቶ ደስታ ካሳይን ጠይቀናቸዋል። አቶ ደስታ እንደሚገልጹት ባለፈው ሐምሌ 2010 ዓ.ም በወጣው መመሪያ ከ9000 በላይ ወጣቶች በመቀለ ከተማ የመኖሪያ መሬት ለመስጠት ዝግጅት እያደረግን ነው ብለዋል። ከመመሪያው ውጭ ግን ማስተናገድ አንችልም ሲሉ ተናግሯል።
ብዙ ወጣቶች ተጠቃሚ ይሆናል እስከ በመቀለ ከተማ አካባቢ ወደ 9000 የሚጠጋ ወጣት ተጠቃሚ የሆነ ነው ያለ። አሁን ገና መሬቱ አልተሰጠም፣ ግን ያ ማጣራት የተደረገላቸው በጥናቱ ላይ ያለ ወደ 9000 አካባቢ ወጣት ተጠቃሚ የሆነ ነው ያለ። በመምሪያ ውስጡ ያልተካተተ አለ። መንግስት ሰራተኛ የሆነ ሰው እዛ ተጠቃሚ መሆን ያለበት መካተት የለበትም። በዛ በእርሻ የሚተዳደር እዛ ቀበሌው የሚኖር እድሜው ከ18 ዓመት 2 ዓመት በተከታታይ የሚኖር ደግሞ በእርሻ ላይ የሚተዳደር ተጠቃሚ ይሆናል። አስተማሪም መንግስት ሰራተኛ ነው፣ የራሱም ተጠቃሚ የሚሆንበት መምሪያም አለ። ስለዚህ መንግስት ሰራተኛ ገጠር ወደ ከተማ ገብቶ የገቡ መንግስት ሰራተኛው ተጠቃሚ አይደሉም። የልጅ ልጅም ስለዚህ ዋናው መታየት ያለበት በአባቱ የሚታወቅ የእርሻ መሬት አለው ነው ይዞታ አለው ነው ነው እሱ ነው መታየት ያለበት እንጂ የልጅ ልጅ እዛ ላይ መምሪያው አላካተቱም።
በመመሪያው ያልተካተቱ ደግሞ የመኖሪያ ቤት ጥያቄያቸውን ተደራጅተው እንደ ሌሎች የከተማ ነዋሪዎች ለመፍታት እድል ተመቻችቶላቸዋል ሲሉ ተናግሯል። ባለፉት ጊዜያት መሬት ሊያገኙ የሚገባቸው ግን በአመራር ችግር ሳያገኙ የቀሩ ወጣቶች አሉ። ለዚህ ጉዳይ ኃላፊነት የሚወስድ ማን ነው ብለን ለአቶ ደስታ ጠይቀናል።
የከተማ አስተዳደሩ ስላልሰራ አይደለም፣ የሰራው ስራ ብዙ አለ። በዛ ልክ ደግሞ አንዳንድ ክፍተቶች አሉ። ለነዚህ ክፍተቶች ለማሟላት ብሎ ደግሞ አጭር የሆነ መመሪያ አውጥቶ ለስድስት ወር የሚቆይ መምሪያ በዛ ብዙ ችግር የብዙ የወጣት ጥያቄ የነበረው ብዙ የፈታው ያስተናገደው ጉዳይ አለ። በዛ ልክ ደግሞ በመምሪያው ያልተካተቱ እንደ መንግስት ሰራተኛ እነዚህ የልጅ ልጅ የሚባል ደግሞ ለምሳሌ ሁሉ መምሪያ ሲወጣ ለሁሉ በሚያስተናግድ መልክ አይደለም፣ የራሱ በሚገድብ ለራሱ ለዋነኛው ለችግሩ መፍትሄ ተብሎ ነው እንጂ የእያንዳንዱ ችግር ሊፈታ ተብሎ ሊታሰቡ ናችሉ ለህዝቡና ለመንግስት የሚጠቅም ተብሎ አንኳር አንኳር ነጡ ተወስዶ አብዛኛው ግን የፈታው ነው ያለው።
ከትግራይ ክልል የከተማ ልማት ንግድና ኢንዱስትሪ ቢሮ ያገኘነው መረጃ እንደሚያሳየው ደግሞ ከገጠር ወደ ከተማ በገቡ አካባቢዎች ያልተሰናገዱ የመሬት ጥያቄዎች በህግ መሰረት ዳግም ለማየት በሁሉም አካባቢዎች ማስረጃዎች እየተሰበሰቡ መሆናቸው ነው። ለአሜሪካ ድምጽ ሙልጌታ ጽብሃ መቀለ።
በአማራ ክልል ለሕክምና አገልግሎት የሚውል ኦክሲጅን ማምረቻና ማከፋፈያ ማዕከሎች ትላንት ባህር ዳር ውስጥ ተመርቀው ተከፍተዋል። የማዕከሉን የባህር ላይ መርቀው የከፈቱት ፕሬዚደንት ሳህለወርቅ ዘውዴ በኦክሲጅን እጥረት የሚሞቱ ሰዎችን ሕይወት ለመታደግ ያላቸውን ድርሻ ተናግረዋል። አሴር ምስጋናው በስነ ስርዓቱ ላይ ተገኝታ ዘገባ አጠናቅራለች።
ኢትዮጵያ በህክምና ኦክስጅን እጥረት ምክንያት በየአመቱ 100,000 የሚጠጉ ዜጎቿን ታጣለች። የችግሩን አሳሳቢነት የተረዳው የጤና ጥበቃ ሚኒስቴር ከአጋር ድርጅቶች ጋር በመተባበር በተለያዩ የሀገሪቱ ክፍሎች የህክምና ኦክስጅን ማምረቻና ማከፋፈያ ማዕከል በማቋቋም ላይ ይገኛል። ትላንት በባህር ዳርና በደሴ ከተማ የተመረቁት ማዕከላትም መኖር እየፈለጉ ግን በኦክስጅን እጥረት ምክንያት የሚሞቱ ህሙማንን ህይወት ይታደጋል ነው ያሉት። የኢፌዴሪ ፕሬዚዳንት ወይዘሮ ሳህለ ወርቅ ዘውዴ ማዕከሉን መርቀው በከፈቱበት ወቅት
መረጃዎች እንደሚያሳዩት በኢትዮጵያ ብቻ ደረጃውን የጠበቀ የኦክስጅን አገልግሎት ማስፋፋት ከተቻለ በእርግዝና ወቅት የሚሞቱ 11,000 ሴቶችን፣ በተወለዱ የመጀመሪያ ወራቶች የሚሞቱ 60,000 ህጻናትን፣ እንዲሁም በሳምባ ምች ኒሞኒያ በሚባለው በሽታ የተነሳ በየአመቱ የሚሞቱ 30,000 ህጻናትን ከሞት መታደግ ይቻላል። በአማራ ክልል የተቋቋመው የኦክስጅን ማምረቻና ማከፋፈያ ማዕከል ውጤታማ የመንግስትና የግል ባለ ሀብቱ ጥምረት የታየበትና ለሌሎችም የኢትዮጵያ አካባቢዎች እንዲሁም ለጤና ችግሮች ዘላቂ የሆነ መፍትሄ መስጠት ለሚፈልጉ የአፍሪካ ሀገራትን ጭምር ምሳሌ ተደርጎ ሊወሰድ የሚችል ነው።
ፕሬዚዳንት ሳህለወርቅ አያይዞ የማዕከሉ ስራ መጀመር በ2020 አስተማማኝ የቀዶ ጥገና ፕሮጀክት አማካኝነት ለታካሚዎች የሚደረገውን እንክብካቤ ጥራት ለማሳደግ ጥሩ እድል ይፈጥራል ነው ያሉት።
ለዚህም በቀዶ ጥገና ሕክምና የሰዎችን ህይወት ለማትረፍ የተዘረጋው ፕሮግራምና በጂኢ ፋውንዴሽን ድጋፍ የሚደረግለት ፕሮጀክትን በማሳየት መጥቀስ ይቻላል።
የጤና ጥበቃ ሚኒስትር ዶክተር አሚር አማን በበኩላቸው እንደ ኢትዮጵያ አቆጣጠር በ2012 በመላ ሀገሪቱ በህክምና ኦክስጅን እጥረት ምክንያት የሚሞቱ ህሙማንን ህይወት ለመታደግ እየተሰራ እንደሆነ ተናግረዋል።
በሀገራችን ደረጃ እስከ 2012 በኢትዮጵያ አቆጣጠር መጨረሻ ድረስ 13 ቦታዎች ላይ ይህንን ኦክስጅን ማቅረብ ይኖርብናል በሚል አብረን ስንሰራ ቆይተናል። ዛሬ በደሴና በባህር ዳር የምንመርቀው ኦክስጅን 6ኛው የኦክስጅን ማዕከል ነው። 7 ይቀረናል። በዚህ 1 ዓመት ከ3 ወር በሙሉ ሀገሪቱ ላይ በሁሉም ተደራሽ በሚሆን መልኩ 7ቱን የኦክስጅን ማምረቻና ማከፋፈያ በመክፈት ችግሩን ሙሉ ለሙሉ ባንቀርፈውም ባቀርነው ልክ 20% ከነበረው የኦክስጅን አቅርቦት ወደ 60% ለማሳደግ ይረዳናል። ቀጣይ ደግሞ በሚኖረው የ5 ዓመት እቅድ ሁሉን ለማዳረስ የሚሰራ ይሆናል።
ማዕከሉ የጤና ጥበቃ ሚኒስቴር፣ የክልሉ ጤና ጥበቃ ቢሮ፣ ጄኔራል ኤሌክትሪክ ፋውንዴሽን እና ግራንድ ቻሌንጅስ ካናዳ የተባሉ ድርጅቶች በጋራ እንዳቋቋሙት በምረቃ ስነ ስርዓቱ ላይ ተገልጿል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።
አመሰግናለሁ አስቴር ለዘገባው። የሳተላይት ስርጭት ማስታወሻ አለን።
የተከበራችሁ የአሜሪካ ድምጽ አድማጮች፣ በቴክኒክ ችግር ምክንያት ተቋርጦ የነበረው የሳተላይት ስርጭታችን ተስተካክሎ የቀድሞ አገልግሎቱን ቀጥሏል።
ስለተፈጠረው መስተጓጎልና አለመመቸት ልባዊ ይቅርታ፣ ስለ ትዕግስታችሁም ጥልቅ ምስጋናችንን እናቀርባለን።
የሳተላይት አድራሻችንን እናስታውሳችሁ።
ሳተላይት ዩተልሳት 7 ዲግሪ ምዕራብ 353 ዲግሪ ምስራቅ ላይ ትገኛለች። ትራንስፖንደሩ ኢ36 ነው። ዲኤል ፍሪኩዌንሲ ወይም ሞገድ 12.399 ጊጋሄርትስ፣ ኤፍኢሲ 5/6 ሲምበል ሬት 27.5፣ ዲኤል ፖላራይዜሽን ቨርቲካል ነው። ቨርቹዋል ቻናል 4132 ነው። ቪኦኤ 24 ላይ ድምፅና ምስል ታገኛላችሁ። ክቡራትና ክቡራን አድማጮች፣ አሁን አዲስ አበባ ላይ ከምሽቱ 3 ሰዓት ከ51 ደቂቃ ሆኗል። እስከ ምሽቱ 4 ሰዓት ድረስ ይቀጥላል ዝግጅታችን። አምሃሪክ ዶት ቪኦኤ ኒውስ ዶት ኮም ዌብሳይታችን ነው። ከጉግል ፕሌይ ወይም ከአፕ ስቶር ቪኦኤ ሆርን ኦፍ አፍሪካ ብላችሁ የቪኦኤን አፕ አውርዳችሁ ዝግጅቶቻችንን በቀላሉ ማግኘት ትችላላችሁ። የምሽቱ የአየር ስርጭት ፕሮዲውሰር ብርሃን ኃይሉ ነች። ቴክኒሻኑ ኦድሬስ ሬጅስ ነው። የዌብና ማኅበራዊ መገናኛ ፕሮዲውሰራችን አበባየሁ ገበያው ነች። የምሽቱ ዝግጅት ዋና አዘጋጅ ሶሎሞን ክፍሌ ነው። እያስተናገድናችሁ ያለ ነው ሶሎሞን አባተና
አዳነች ፍስሐየንን።
ወደ ተከታዩ ዘገባችን እናልፋለን። የኒፕሲ ሀስል መታሰቢያ በዋሽንግተን ዲሲ
ኒፕሲ ሀስል ወይም ኤርሚያስ አስገዶም ከሙዚቃ ሙያው በላይ በተግባሩ በሕይወታቸው ላይ ከፍተኛ ተጽዕኖ እንዳሳደረባቸው ዋሽንግተን ዲሲ ውስጥ በተዘጋጀ የሻማ ማብራት ስነ ስርዓት ላይ የታደሙ ወጣቶች ተናግረዋል። ባለፈው ሳምንት እሁድ ሎስ አንጀለስ ውስጥ በስድስት ጥይት የተገደለው ትውልድ ኤርትራ አሜሪካዊ የሙዚቃ ሰው ኒፕሲ ሀስል በወጣትነቱ ያከናወነው በጎ ተግባር በሚሊዮን ወጣቶች ልብ ውስጥ መልካም ቁም ነገር ማሳደሩን በመግለጽ እማኝነታቸውን ሰጥተውታል። ሰው ከመሆን ውጪ ያሉት ነገሮች ሁሉ ለእርሱ ቦታ አልነበራቸውም ብለዋል። ትላንት ምሽት ዋሽንግተን ዲሲ ማልከም ኤክስ መናፈሻ ውስጥ የተከናወነውን የሻማ ማብራት ስነ ስርዓት የተከታተለችው ጽዮን ግርማ ዘገባ አጠናቅራለች።
በመድረክ ስሙ ኒፕሲ ሀስል በሚል የሚጠራው ኤርትራ አሜሪካዊው የሙዚቃ ሰው ኤርሚያስ አስግዶም በሰው እጅ ነፍሱ እንዳለፈ የሎስ አንጀለስ ፖሊስ ካስታወቀበት እሁድ ዕለት አንስቶ በተለያዩ የአሜሪካ ከተሞች ለእርሱ መታሰቢያ የሚሆኑ የሻማ ማብራት ስነ ስርዓት እያከናወኑ ይገኛሉ። ሚሊዮኖች አደባባይ ለሐዘን ወጥተዋል። ትላንት ምሽት ዋሽንግተን ዲሲ በሚገኘው ማልኮም ኤክስ መናፈሻ በተከናወነው ስነ ስርዓት ላይም ብዙ ቁጥር ያላቸው ወጣቶች በቦታው ተገኝተው አስተውሰውታል። በዩናይትድ ስቴትስ የመጀመሪያ ትውልድ የሆኑ የአፍሪካውያን ልጆች በተለይም የዘር ግንዳቸው ከኤርትራና ከኢትዮጵያ የሆኑ በስራው ብዙ አስተምሮናል ብለዋል። ረዴት በፍቃዱ ከነዚህ ውስጥ አንዷ ነች።
ለእኛ እድሜ ያሉት በተለይ ልጆች በጣም ኢምፓክት ስለነበረው ጥሩ ኢምፓክት እሱን ለማሳደግና ለማበረታታት ብለን ነው። ማራቶን ብሎ ብዙ ጊዜ ሃሽታግ ያደርጉታል እና ለዛ ምክንያት ብዙ ጊዜ እንደዚህ አይነት ነገር ሲከሰት ለትንሽ ጊዜ ብቻ ይለቀስና ይወራና አይቀጥልም ለብዙ ጊዜ ሶ አይ ጌስ የኛ ምልክታችን ኢዝ ቱ ሃቭ ቤዚካሊ ዘ ማራቶን ቱ
ረዴት እንደምትለው ኒፕሲ ከታወቀበት የራፕ ሙዚቃ ስራው በላይ ትልቁን ዋጋ የምትሰጠው በሚኖርበት አካባቢ አብረውት ላደጉት ጓደኞቹና ማህበረሰቡ ላበረከተው በጎ አስተዋጽኦ ነው። በተጨማሪም የእርሱን ስራ ከማህበራዊ ሚዲያ ለሚከታተሉ ሁሉ የሚያደርጋቸው አነቃቂ ንግግሮችና ለእነዚህ ንግግሮቹ የሚሆኑ ተግባሮቹን ስለሚያከናውን አሁን ላለው ትውልድ ምሳሌ ነበር ትላለች። ይህንንም ሁሉም ከቤተሰብ ጀምሮ ሊከተለው ይገባል ባይ ነች።
እኔ ብዙም ራፑን አላዳምጥም ነበረ። አዳምጣለሁ ግን ከመጀመሪያው ጀምሮ እንደታወቀ ጊዜ አዳምጨው አላቅም ነበረ። በደንብ የሚታወቁትን ዘፈኖች ብቻ ነበረ የማዳምጠው። በዛ ላይ ኤርትራዊ ስለሆነ ራሱ ወር ስቲል ዘ ሴም ብላድ ብዬ በደንብ እከታተለው ነበረ። ቢካዝ ሶሻል ሚዲያ ላይ ምናምን በጣም ይወጣል በሀበሻነታችን። እናም ብዙ ነገሮች የሚያደርገውን የሚያሳልፈውን ነገር ተከታትለናል። ጥሩ ነገር ለብላክ ኮሚኒቲ የሚያደርገውን ለባክ ኢን ኤርትራ በሀበሻነታችን የሚያደርገውን ነገር እና ጥሩ ነገር እየሰራ ነበረ። ስለዚህ በዛ በደንብ እከታተለው ነበረ።
ረዴት ቤተሰቦቿ ኢትዮጵያውያን ናቸው። እንደተናገረችው የኔፕሲ በአባቱ ኤርትራዊ በመሆኑ በደም አንድ ነን የሚል ስሜት ስለነበረኝ እከታተለው ነበር። ከዛ በተጨማሪ ደግሞ ለጥቁር አሜሪካውያን የሚያደርገው እንደዚሁም ወደ ኤርትራ ተመልሶ ልጆችን ለመርዳት በሚያደርገው አስተዋጽኦ በጣም ደስተኛ ነበርኩኝ። ሙዚቃውን በማዳመጥ የእሱ ተከታይ ባልሆን እንኳን በማህበራዊ ሚዲያ በሚያደርገውና ለመገናኛ ብዙሃን በሚሰጣቸው አስተያየቶች እከተለው ነበረ። በህይወቱ በማለፉ ባዝንም ይህንን ለማስቀጠል ደግሞ እያንዳንዱ ከቤተሰቦች ከአባት ከእናት ጀምሮ ምሳሌ አራያ ሊሆኑን ይገባል ብላለች። የአይኔና ሱራፌል የተባሉ ሌሎች ወጣቶች እነርሱ የሀበሻ ማህበረሰብ የሚሉት ኤርትራና ኢትዮጵያውያን ማህበረሰብ ትክክለኛ ነገር እንዲያደርጉ ሲመክር ቆይቷል ሲሉ በበጎ ያስታውሱታል።
እኔ በሰራው ነው ሞር ያደነኩኝ። ሙዚቃውን በደንብ አላውቅም በደንብ እላለሁ፣ ግን ሞር ያደነኩት በሰራው ነው ያወቅኩት እና በሀበሻው ነው ራሱ መሆኑን ያወቅኩት እና እንደዛ ደስ ብሎኛል ያደረገውን ነገር።
ሀበሻ በመሆኑ ብቻ ሳይሆን እዚህ ሀገር መጥቶ he did a lot of things, Like, what makes him different is, like, Asu, like, Kailo Shrapper, he tries to give back to the community. Like, solo merdat, solo lamagezno, to, like,
እነዚህ ሁለት እድሜያቸው በሃያዎች ውስጥ የሚገመት ወጣቶች የሙዚቃው አድናቂዎቹ አይደለም። ምክንያቱም ሁሉንም ሙዚቃዎች አንሰማቸውም። ነገር ግን በጎ ተግባሩ ለማህበረሰቡ የሚያደርገው አስተዋጽኦ እንድንከተለው አድርጎናል ይላሉ። ሌላዋ ሲትራ ከሊፋ የለውጥ አራማጅ ነው። ይህን የለውጥ አራማጅነቱን የምትመዝንበት ኢትዮጵያዊ፣ ኤርትራዊ፣ አፍሪካዊ፣ አሜሪካዊ አይልም። ለሱ ሰው ሁሉም እኩል ነው፣ ሰው ነው። ስለዚህ ነው የምከተለው። አሁን የሱን መንገድ ለመከተል ደግሞ እኛም ሰው ሁሉ ሰው ነው ብለን እንድናምን ይገባል ትላለች።
መከፋፈል በጣም የማይሆነውና በጣም መጥፎ ነገር ነው። ቢካዝ ኤርትራዊ እንሁን ኢትዮጵያዊ እንሁን ኤኒ ኢስተርን ዌስተርን ኖርዝ ሳውዝ እንሁን to be honest ሰው ሰው ነው። ከአንድ መሬት ነው የተፈጠርነው። ሞታችን አንድ ነው።
እነዚህ አማርኛና እንግሊዘኛ እየቀላቀሉ የሚናገሩ ወጣቶች ሰው ሰው ነው፣ በመከፋፈል ላይ ከምናተኩር ይልቅ ለምን ወደ ኋላ ተመልሰን ማህበረሰባችንን አንረዳም፣ ማህበረሰባችንን አናግዝም ይላሉ። ይህንን ደግሞ ያገኘ ነው ከኒፕሲ ሀስል ነው ይላሉ። ከ33 ዓመታት በፊት በሎስ አንጀለስ ከተማ የተወለደው ኤርሚያስ ለግራሚ እጩነት ባበቃው የራፕ የሙዚቃ ስልት እንዲሁም ለማህበረሰቡ ጠቀሜታ ባላቸው የበጎ አድራጎትና የንግድ እንቅስቃሴዎች ይታወቃል። ለአሜሪካ ድምጽ ጽዮን ግርማ፣ ዋሽንግተን ዲሲ።
ጽዮንን ለዘገባው አመሰግናለሁ። ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው። የፕሮግራም ማሳሰቢያ ማስታወሻ አለን። የተከበራችሁ አድማጮች፣
ብሔራዊ ቲያትር ሱሚያ እየተሰራ በነበር ጊዜ ተማሪዎቹ እዛ አሉ። ከአዘጋጁ ጋር አንዳንድ ያልተገቡባቸው ነገሮች ነበሯቸው። ሽጉጥ እዛ አስገባበት እሳቸው ያልጻፉት እንደዚህ ነገር እና መጨረሻ ላይ ያው ተማሪዎቹ እየሸኘኋቸው ምን ነው እናንተ አስተያየት አሰጡ ምን ነው እዛ ዩኒቨርሲቲ ትመላለሳለን
አልተማራችሁም
ነው።
ከእሁዱ የራዲዮ መጽሔት ድምፆች ውስጥ ናቸው የሰማችኋቸው። የቀደመው ድንቅ የኩምክና ለዛቸውን ጨምሮ ከፍ ባሉ ሥራዎቻቸው የሚወደሱትን ብዕረኛ መንግሥቱ ለማን ሕይወትና ሥራ ከሚያስታውስ ቅንብር የተወሰደ ነው። ሁለተኛው ደግሞ ሰው ምንድን ነው በሚል ርዕስ ባወጡት መጽሐፋቸው መነሻነት ከቀሲስ ዶክተር ዘበነ ለማ ጋር የተጀመረው ወግ ነው። ሌሎችም ልዩ ልዩ አዝናኝና ቁም ነገር አዘል ዝግጅቶችን ይዞ ራዲዮ መጽሔት ይጠብቃችኋል። እሁድ የእሁድ ምሽት ቀጠሯችሁ ከራዲዮ መጽሔቶቹ አሉላ ከበደና አዲሱ አበበ ጋር ይሁን።
አድማጮች ለምሽቱ ያሰናዳናቸው ዝግጅቶች ተጠናቅቋል።
አብራችሁን ስለቆያችሁ እናመሰግናለን። የትግርኛ ዝግጅት ከዚህ ቀጥሎ ይቀርባል። በእኛ በኩል ሰላም
ደህና ደሩ።
የሰው ማንነት በጣም ከባድ ነው። ለዚህ ነው መጽሐፉም በሶስት